የአሜሪካ ድምፅ ራዲዮ ጣቢያ ነው። መንግስት ግጭት ባለባቸው አካባቢዎች ለሚጓዙ መንገደኞች በቂ የጸጥታ ጥበቃ እንዲያደርግ በቅርቡ ከእገታ የተለቀቁ የመንዲዳ ከተማ ነዋሪዎች ጠየቁ። በፋኖ ታጣቂዎች ታግተው መቆየታቸውን አመልክተዋል። በኢትዮጵያ የአእምሮ ጤና ህመም ተጠቂ ወጣቶች ቁጥር እየጨመረ ቢሆንም መንግስት በቂ ትኩረት አልሰጠውም መባሉ ሌሎችም አሉ። የሰዓቱን የዓለም ዜና ተከትሎ በሚቀርበው የምሽቱ የመጀመሪያ አጋማሽ ክፍለ ጊዜ ይሰማሉ። ዘወትር ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበውና ለሳምንቱ መገባደጃ የረፍት ቀናት የተመረጡ ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃና ቅንብርም ሊያዝናናችሁ ተሰናድቶ ይጠብቃችኋል። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ጥቅምት 24 2016 ዓ.ም የምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሡ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በዳርፉር ሰብአዊ ቀውሱ ተባብሷል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኤጀንሲ በሱዳን በሁለቱ ተቀናቃኝ ታጣቂ ቡድኖች መካከል የሚካሄደው ጦርነት እየተባባሰ በመምጣቱ የዳርፉር ክልል የሰላማዊ ሰዎች የኑሮ ሁኔታ እያሽቆለቆለና የእርስ በርስ ግጭት እየጨመረ ነው ሲል አስታወቀ። በዳርፉር በአራቱ ማዕዘናት በሱዳን ጦር ኃይሎችና በፈጥኖ ደራሹ ደጋፊ ኃይሎች መካከል እንደገና የተቀሰቀሰው ግጭት በደርዘን የሚቆጠሩ ሰላማዊ ዜጎችን ገድሏል፣ በርካቶችን አቁስሏል፣ በሺዎች የሚቆጠሩ ተፈናቅሏል፣ የዜጎች ንብረት ወድሟል ወይም ጉዳት ደርሶበታል ሲል ድርጅቱ አስታውቋል። በደቡብ ዳርፉር ኒያላ ባለፈው ሳምንት በትንሹ 17 ሰዎች ሲገደሉ ሌሎች 35 ደግሞ ቆስለዋል። በተጨማሪም 17500 የሚደርሱ ሰዎች ደግሞ ለደህንነታቸው ሲሉ ከቤት ንብረታቸው መሰደዳቸውን ሾን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ዘግቧል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጆርዳን አማን ከአረብ ሀገራት የውጭ ጉዳይ ሚኒስትሮች ጋር በዛሬው ዕለት ተገናኝተዋል። ብሊንከን የጆርዳን ባለስልጣናትን፣ የሳውዲ አረቢያን የውጭ ጉዳይ ሚኒስትር፣ የተባበሩት አረብ ኤምሬት፣ የግብጽ እና የካታር ሚኒስትሮችን እንዲሁም የፍልስጤም የነጻነት ተቋም ኮሚቴ ዋና ስራ አስፈጻሚን አግኝተዋል። የውጭ ጉዳይ ሚኒስትሩ ከባለስልጣናቱ ጋር በመሆን የጋዛን ሰብአዊ ቀውስና በእስራኤልና በሐማስ መካከል ያለውን ጦርነት ለማስቆም እቅድ ሲያወጡ የቆዩ ሲሆን በተጨማሪም በዛሬው ዕለት ከሊባኖስ ተጠባባቂ ጠቅላይ ሚኒስትር ናጂብ ማካቲ ጋርም ተገናኝተዋል። ብሊንከን ጉብኝት ከማድረጋቸው በፊት የዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲ በሰጡት መግለጫ እስራኤል በጋዛ ላይ የምታደርገውን ጦርነት ማቆም አለባት ያሉ ሲሆን እስራኤል በሰላማዊ ሰዎች ላይ በቦምብ በመደብደብና ከበባ በማድረግ የጦር ወንጀል እየፈጸመች ነው ሲሉ ተናግረዋል። ከስብሰባ በኋላ ብሊንከን ከጋዜጠኞች ጋር ባደረጉት ቆይታ በጎርጎሮሳውያኑ ጥቅምት 7 በሐማስ የተፈጸመውን አይነት ጥቃት በድጋሚ እንዳይከሰት ስት ለማድረግና ለእስራኤልና እንዲሁም ለፍልስጤም ህዝቦች የተሻለ ወደፊት ለመገንባት መወሰድ አለባቸው ያሏቸውን እርምጃዎችም አጋርተዋል። እስራኤል ሐማስን ለመደምሰስ በምታደርገው ዘመቻ ላይ ግልጽ ሆነናል። አተገባበሩ መሰረታዊ ጉዳይ ነው። መሰረታዊ የሆነበት ነገር ደግሞ ህጋዊና ትክክለኛ ስለሆነ ነው። የሚያሳስበን ይህንን አለማድረግ ለሐማስና ለሌላ የሽብር ቡድን መዳፍ እንድንወድቅ ስለሚያደርገን ነው ሲሉ ተናግረዋል። አያይዘውም ዩናይትድ ስቴትስ እስራኤል ራሷን ለመከላከል የምታደርገውን መብቷን ታከብራለች፣ ነገር ግን ደግሞ በጋዛ የሰብአዊ ድጋፍ አቅርቦት እንዲኖር ወታደራዊ እርምጃዎችን መውሰዷን እንድትገታም ትጠይቃለች ብለዋል። በምላሹ ኔታንያሁ በሁሉም ኃይላችን ዘመቻችንን እንቀጥላለን፣ እስራኤል ታጋቾቿን የመልቀቅን ያላካተተ ጊዜያዊ እርቅን አትቀበልም ብለዋል። በአሜሪካ አሸባሪ ተብሎ የተሰየመው የሐማስ ቡድን በጥቃቱ 230 ሰዎችን አግቶ 1400 ሰዎችን ገድሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ከበባ ውስጥ ካለው ሰሜናዊ ጋዛ ቁስለኞችን ለማስወጣት በሚውል አምቡላንስ ላይ እስራኤል ባደረሰችው የአየር ጥቃት ትላንት አርብ ዕለት 15 ሰዎች ሲሞቱ 60 መቁሰላቸውን በሐማስ ቁጥጥር ስር የሚገኘው የአካባቢው ጤና ጥበቃ ሚኒስቴር አስታውቋል። የእስራኤል ጦር የሐማስ አሸባሪ ቡድን እየተጠቀመበት ነው ያለውን አምቡላንስ በመለየት ማጥቃቱን አስታውቋል። በጥቃቱም የሐማስ ተዋጊዎች ተገድለዋል ያለ ሲሆን ቡድኑ ታጣቂዎች ቦምቦችና የጦር መሳሪያዎችን በአምቡላንሱ አስተላልፏል ሲልም ከሷል። የሐማስ ባለስልጣን አዚት አልረሺክ በስፍራው ተዋጊዎቻቸው ነበሩ የሚለውን ክስ መሰረት የለሽ በማለት ውድቅ አድርገውታል። በተያያዘ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ በአምቡላንስ ህሙማንን ከስፍራው እያስወጡ ሳለ በደረሰው የአደጋ ዜና በጣም ተደናግጫለሁ ያሉ ሲሆን ህሙማን የጤና ባለሙያዎችና የህክምና ተቋማት ጥበቃ ሊደረግላቸው ይገባል ሲሉ አሳስበዋል። በመጨረሻም የአውሮፓ ህብረት ኮሚሽን ኡርሱላ ቮንደርሌን በኪቭ ይገኛሉ። ፕሬዚዳንቷ ዛሬ ቅዳሜ ጥቅምት 24 2016 ዓ.ም ያደረጉት ጉብኝት የአውሮፓ ህብረት ዩክሬን ከህብረቱ አባል ሀገራት ጋር ለመቀላቀል የተገበረቻቸውን አስፈላጊ እርምጃዎች ከማወጁ ከቀናት በፊት ነው። የአባልነት ሂደቱ ብዙ ዓመታትን የሚወስድ ቢሆንም ነገር ግን ዩክሬን የሩሲያን ወረራ በመዋጋት ለአባልነት ወሳኝ እንደሆነች የምትቆጠር ሲሆን በተቻለ ፍጥነት ህብረቱን መቀላቀልም ትሻለች። የአውሮፓ ህብረት ዩክሬን ከቡድኑ ጋር በመጪው ታህሳስ ወር የሚጀመረውን የመቀላቀል ድርድር መጀመር መቻል አለመቻሏን የፊታችን ረቡዕ ይፋ ያደርጋል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ጥቅምት 24 2016 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አሁን ለምሽቱ ቅዳሜ ወዳደረግነው ቅንብር ልሰዳችሁ። መንግስት ግጭት ባለባቸው አካባቢዎች የሚጓዙ መንገደኞች በቂ የጸጥታ ጥበቃ እንዲያደርግ በፋኖ ታጣቂዎች ታግተው ከቆዩ በኋላ በቅርቡ የተለቀቁ የመንዲዳ ከተማ ነዋሪዎች ጥሪ ያቀረቡ። በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛ ወረዳ ባለፈው ዓመት ነሐሴ ወር ከገበያ በመመለስ ላይ እያሉ ለቀናት ታግተው ቆይተው የተለቀቁ ናቸው የተባሉት ነዋሪዎች በትጥቅ ግጭት ውስጥ ተሳታፊ የሆኑ ሁሉም ኃይሎች ሰላማዊ ሰዎችን ኢላማ ከማድረግ እንዲቆጠቡ ሲሉም ተማጽነዋል። ፀሐይ ዳምጠው ዝርዝሩን ይዛለች።
በኦሮሚያ ክልል ሰሜን ሸዋ ዞን አብቹናኛ ወረዳ ባለፈው አመት ነሐሴ 12 ቀን 2015 ዓ.ም ከአንድ የገበያ ስፍራ ውለው በተለምዶ አይሱዙ ቅጥቅጥ ተብሎ በመታወቀው መለስተኛ የህዝብ ትራንስፖርት ተሽከርካሪ ወደ ወረዳው ከተማ መንዲዳ በመመለስ ላይ የነበሩት 7 መንገደኞችና አንድ አሽከርካሪ ከ20 ቀናት ቆይታ በኋላ ነጻ ቢለቀቁም አሁንም የመንገዶች ደህንነት ጉዳይ እንደሚያሳስባቸው ለአሜሪካ ድምጽ ተናግረዋል። ከእገታው ነጻ ካወጡት ነዋሪዎች አንዱ አቶ ቡዙኔ በግጭት አካባቢዎች ንጹሃን ኢላማ መሆን እንደሌለባቸውና መንግስት የመንገዶችን ደህንነት እንዲጠብቅ ጥሪ አቅርበዋል።
ማን ያው ጉርማይሳ የደደሬስ ወንተንዱ ሐዋስኒ ነገኛ ከተጣበቱ ይወታ ዘነለ ይርወዳ
መንግስት አደረጃጀቱን እስከ ታች ድረስ አውርዶ የህዝቡን ደህንነት መጠበቁን ማረጋገጥ አለበት። ግጭት ባሉባቸው አካባቢዎች መንገዶችን በተገቢ ሁኔታ ካልጠበቀ በንጹሃን ዜጎች ላይ የሚደርሰው ችግር እየተባባሰ ይቀጥላል።
አቶ ታምራትም ነጻ ከወጡት ታጋቾች አንዱ መሆናቸውን ገልጸውልናል።
መንግስት ግጭቶች ሲኖሩ በተለይ በወሰን አካባቢዎች ንጹሃን እንዳይጎዱ ጥብቅ ጥበቃ ሊያደርግ ይገባል።
ነሐሴ 12 ቀን 2015 ዓ.ም በፋኖ ታጣቂዎች ከታገቱት 8 ሰዎች ውስጥ ቆይታቸውን አስመልክተው ለአሜሪካ ድምጽ ያወሱት ውስጥ አቶ ቡዙነ
ከራአነ ጽፋይ ራከና ችራ ዳንድረት ገኒ ሰቦደ ገጀዞ ጀኒነ ሲማን ፎጠቀኒ ደመን መሳኔታ ንገልሰኒ የሮም ራሳች ንቶሲሰኒ በካይዶ ገረገራ ንቶሲሰኒ ለን
ያን ቀን ከገበያ ጅማታ ወደ መንዲዳ እየመጣን ነበር። ከመንገድ ላይ ያዙንና ወደ አማራ ክልል ሰሜን ሸዋ ዞን እነዋሪ ከተማ ወደሚገኝ እስር ቤት ወሰዱን። ከዚያ በኋላ ቦታ እየለዋወጡ ወደ ተለያዩ አካባቢዎች ወስደውናል። ነገር ግን ምንም ችግር አላደረሱብንም። በመጨረሻም መከላከያ ወደ አካባቢው ሲገባ ወደ አንድ የግለሰብ ግቢ አዛወሩን። ጦርነቱ ተባብሶ ትኩረታቸው ወደዚያ ሲሆን ሁለት ሁለት ያደረጉ ለቀቁን። በእለቱ ትራንስፖርት ስላልነበረ በእግራችን ተጉዘን ወደ ቤታችን ገባን።
ሌላው ታጋጅ አቶ ታምራትም በእለቱ የያዙት ጥሬ ገንዘብ ከመወሰዱ በቀር የደረሰባቸው እንደሌለ ጠቅሰው ቆይታቸውን አብራርተዋል።
ገንዘብን ከበሉ ከነ ቀርሺ ወይ ያርፈች ምን ይገዘልን በልመሸራ ከናንጀት ያሆነ ሲከራ ቀርሺ ባይ ይዘረ።
እኔ ንጋዴ ነኝ። በታገትንበት ቀን 335,000 ብርና የምሰራባቸው ሰነዶች እንዲያዝኩ ነበር። መንገድ ላይ ሲፈትሹን አገኙብንና ቆጥሬ አስረከብኳቸው። ይመለስልሃል ብለው ነበር፣ ነገር ግን አላገኙትም። ከዚያ ውጪ ምንም የደረሰብኝ ጉዳት የለም። ለምን እንዳገቱን ስንጠይቃቸው መንዲዳ ከተማ የታሰሩብን ሰዎች ስላሉ እነርሱ ሲለቀቁ እንለቃችኋለን ሲሉን ነበር። በመጨረሻ መከላከያ ወደ ከተማው ሲገባ ለቀቁን።
የእገታ ድርጊት በተፈጸመበት ወቅት በአሜሪካ ድምጽ በተላለፈ ዘገባ ላይ አስተያየት የሰጡ በሰሜን ሸዋ ዞን ውስጥ የሚንቀሳቀሱ የፋኖ ቡድን አባል እንደሆኑ የገለጹትና ስማቸው እንዳይጠቀስ የጠየቁ አንድ ታጣቂ የተያዙት 8ቱም ሰዎች ደህንነታቸው ተጠብቆ እንደሚገኝና በመንግስት ኃይሎች ተዘግቷል ያሉት መንገድ ከተከፈተ ያለምንም ቅድመ ሁኔታ እንደሚለቀቁ አስታውቀው ነበር። ያብቹና ያወረዳ የመንግስት ኮሙኒኬሽን ኃላፊ አቶ አብደታ ኃይልዬ አሁን አካባቢው የሚገኝበትን ሁኔታ እንደሚከተለው አብራርተዋል።
ሰሞኑ ማራየን ትቻብያ ችገሌ ችት ተካፊ ተኮተኮ ፍደቱ
ታጋቾቹ የተለቀቁት መከላከያ እንደገባ ነው። ሁሉም ወደ ቤተሰቦቻቸው በሰላም ተመልሰዋል። አሁን አካባቢው ሰላም ነው። ህብረተሰቡ አስፈላጊውን አቅርቦት እንዲያገኝ በሚል ተዘግቶ የነበረው መንገድ ለጭነት ተሽከርካሪዎች ክፍት ተደርጓል። ለህዝብ ትራንስፖርት ግን ዝግ ነው። በደነባ የሚገኘው ኮማንድ ፖስት የፈቃድ ደብዳቤ ካልጻፈላቸው አያልፉም።
በፋኖ ታጣቂዎች ታግተው የተለቀቁት የመንዲዳ ከተማ ነዋሪዎች በሀገሪቱ የሚንቀሳቀስ ማንኛውም የታጠቀ ኃይል በግጭት ውስጥ ንጹሃንን ዕላማ ከማድረግ እንዲቆጠብ አበክረው ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። ተከታዩ በኢትዮጵያ የአእምሮ ጤና ህመም ተጠቂ ወጣቶች ቁጥር እየጨመረ ቢሆንም መንግስት በቂ ትኩረት አልሰጠውም የተባለበትን ይመለከታል። በኢትዮጵያ ከቅርብ ዓመታት ወዲህ እንደ ድባቴ ላሉ የአእምሮ ጤና ህመሞች ተጋልጠው ወደ ሕክምና ጣቢያዎች የሚመጡ ወጣቶች ቁጥር እየጨመረ ስለመምጣቱ የሕክምና ባለሙያዎች ይናገራሉ። መንግስት በችግሩ ልክ ለጉዳዩ ትኩረት አልሰጠውም ሲሉም ይወቅሳሉ። የጤና ሚኒስትር ዴኤታ ዶክተር አየለ ተሾመ በበኩላቸው ወቀሳውን አይቀበሉም። በአንጻሩ መንግስት ለጉዳዩ ትኩረት ሰጥቶ የሕክምና ተደራሽነትንና የባለሙያዎችን ቁጥር ለማሳደግ በመስራት ላይ ነው ይላሉ። አስማማዋይ ነው ተከታዩን ዘገባ አሰናድቷል።
ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሀሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች።
ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር። ከጓደኞቼ ጋር ሆነን ያ እርዳታ እንደቀጠለ ነው። አረጋውያንን ማገዝ፣ የካንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ላይ አምጡና እኛ ስራ እንፈልግ እዚህ ያለው ወጣት ይጠቀም ባካቸው የሚል ነገር አስተላለፍኩኝ። ከዛ በኋላ አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋ ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው።
እስካሁን 600 ወጣቶች ስራ እንዲያገኙ ማገዟን ሜላት ትናገራለች። ከ50,000 በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋ ትናገራለች።
የቤተሰብ ሸክም ሆንኩኝ፣ ከጓደኞቼ በታች ሆንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ ነው የብዙ ምክንያት እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን 10-15 ይደርሰኛል። አሁን ላይ መፍታት የምችለውን ወደ ህዝቡ ማምጣት የምችለውን ስራም ከሆነ ስራ አግዟቸው ማለት የምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዳናገሯቸው አረጋለሁ። ታውቃለህ ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስለላስጠጣ ስግናና ነው ፖስት ላደርግ የምችለው አይደል? አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። መጥፎ ልብስ ለብሰ ቆሽሸክ ምናምን የምታሳየው ነገር የለም እና እነዛ ሰዎች ምንድን ነው የሚመስላቸው? ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅም ማድረግ የምችለው ምንድን ነው፣ አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው፣ ይህን መማር ፈልጋለሁ፣ ይሄ አመቻችሁ የሚለኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው እዛ ላይ ያለው ነገር፣ ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣ አድርጎታል።
በኢትዮጵያ የአጠቃላይ ህዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ።
አሁናዊ ሁኔታው ጦርነት ላይ ነው ያለችው አገሪቷ። ወጣቶችን ኢንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የምታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው አገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቷ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ፣ ጭንቀትን፣ ድብርትን የሚያመጡ፣ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነጻ ለማውጣት ራሳቸውን ከዛ ጥያቄ አእምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነጻ ለመውጣት ስደትን አንድ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ።
የዓለም ጤና ድርጅት ከ10 እስከ 19 ዓመት የእድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14 በመቶን ይሸፍናል። ማህበራዊ የትስስር መድረክ በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ውስጥ ነው። ራሳቸውን ስለማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች።
ለምሳሌ ትናንትና አንድ መልዕክት ደርሶኝ ነበር ከአንድ ልጅ። መኖር ደክሞኛል፣ ሰልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለው። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀፕን ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን ሐኪሞች ስላሉ ከእነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማረገው። ግን ከምልህ በላይ በቃ 90% ዲሳይድ አድርገው ነው ያሉት።
እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የስነ ልቦና ባለሙያው ዳዊት ላቀ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንዳይመጣም ያስረዳል።
ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሁን የአካባቢም ይሁን የስራ ቦታም ይሁን የኑሮም ይሁን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሩ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን፣ ከሰዎች ጋር መግባባት ያቅታቸዋል። ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነልቦናዊ ጫና ይደርስባቸዋል።
የስነልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ።
አካባቢያቸው ላይ፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው፣ ትምህርቱ ከሌለው፣ እውቀቱ ከሌለው አንድ ማህበረሰብ፣ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ ስነልቦናው ተጎድቶ ሱስ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን፣ መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች መሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንተሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ።
የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል።
ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን፣ ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ፣ እንደዚያ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ፣ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና የተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርዓታችን ውስጥም ተካቶ ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው።
አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል፣ በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና አገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ?
ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያዩ የጸጥታ ችግር እና በተለያየ ቅድሚያ የሚሰጣቸው ሽኩሬ በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው አንተ ባልከው እና የበለጠ ጣልቃ ገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው።
የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለዝግጅቱ አመሰግናለሁ። የምሽቱ የመጨረሻ ያደረግነው ቅንብር የእንሰት ተክልንና ከእንሰት የሚሰሩትን ምግቦች ይመለከታል። በብዙ የአፍሪቃ ሀገራት የሚበቅለው እንሰት በደቡባዊ ሀገሪቱ ክፍል ለምግብነት እንደሚውል ይታወቃል። እንሰት ድርቅን በመቋቋምና ረዥም ጊዜ በመቀመጥ እንዲሁም የአስከፊ አየር ንብረት ቀውስን በመቋቋም ልዕለ ምግብ እየተሰኘ እስከ መጠራትም ደርሷል ትነናለች ፕሮግራሙን ያሰናዳችው ኤደን ገረመው። በእንሰት ላይ የመመረቂያ ጽሑፋቸውን የሰሩት ሶስት የሐዋሳ ዩኒቨርሲቲ ተማሪዎች በኢትዮጵያ የዘመን አቆጣጠር በ2013 ዓ.ም ብራይት ማኑፋክቸሪንግ የተሰኘ ተቋም በመመስረት ለልዩ ልዩ የምግብ አይነቶችና ብስኩቶች ግብዓት የሚውል ዱቄት በማምረት ለሀገር ውስጥና ለውጭ ገበያዎች ለማቅረብ ችለዋል። ወጣቶቹ ኢትዮጵያ ወደ ሀገር ከምታስገባው የዱቄት ገበያ በትንሹ 20% የመጋራት ህልም እንዳላቸውም ለአሜሪካ ድምፅ ገልጠዋል። ኤደን ገረመው ከመስራቾቹ መሃል እሱ ባለው አለልኝን ስለ ተቋሙ የስራ እንቅስቃሴ ያነጋግራ ያሰናዳችው ዘገባ ይቀጥላል።
እሱ ባለው፣ በጣም ነው የማመሰግነው እንግዳችን ስለሆንክ። እስኪ ሙሉ ስምህን ማንነትንና የምትሰራበትን ተቋም አስተዋውቀኝ።
አመሰግናለሁ። ስሜ እሱ ባለው አለልኝ ይባላለሁ። የኬሚካል ኢንጂነሪንግና የቢዝነስ ማኔጅመንት ባክግራውንድ አለኝ። የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማኑፋክቸሪንግ ይባላል እሱም ከእንሰት ስታርች ነው የሚያመርተው። እንሰት እዛው አካባቢ በሲዳማ ክልልና በደቡብ አካባቢ ስለሚገኝ ፓኬጅን ያለው ከረንትሊ ሀዋሳ ነው የሚገኘው።
አመሰግናለሁ። እንግዲህ ይሄ ብራይት ማኒፋክቸሪንግ የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛሞች ናቸው የመሰረታችሁት። የእነሱንም ስም አያይዘህ አስተዋውቅልኝና እንዴት ልትጀምሩት እንደቻላችሁም ንገረኝ።
ካምፓኒያችን እንግዲህ በ2021 ነው የጀመረው። ፓርትነሮቼ አህመድ ደሊልና ሰለሞን መገሳ ይባላሉ። የተገናኘ ነው እዛው ከሀዋሳ ዩኒቨርሲቲ ነው። ከፍሬሽ ጀምረን አንድ ላይ የተማርነው እና የቴሲስ ጽሁፋችን ነበረ የፕሮጀክታችን እንዶፍ ነበረ እና ሰራኑን ወረቀት ነው በፕሮስቴፕ ዴቨሎፕ አድርገን ወደ ካምፓኒነት የቀየርነው ማለት ነው። ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪም ያጠናሁት፣ እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫይሮንመንታል ያጠናው፣ አንዱ በፕሮሰስ የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው።
መቼ ነበር የተመረቃችሁት? ከዛስ በኋላ የነበረው ሂደት ምን ይመስላል?
እንደ ኢትዮጵያ አቆጣጠር በ2013 ነው የተመረቅነው። ከተመረቅን በኋላ ቀጥታ ጆይን ያደረግነው ይሄ የኢንተርፕረነርሺፕ ቱሮችን ጆይን ያደረግነው ቀጥታ ካምፓኒ ቢልድ የማድረግ ድሪም ነበረን እና እሱ ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው።
ምንድን ነው እሱ? እስቲ ህልማችሁ ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ኃይል የሚሰጠው ክፍል ነው፣ እሱን አውጥተን ነው የምንሰራው ስትሉ ብዙ ሰው ላይ ረዳው ይችላል እና ድርጅታችሁ ምንድን ነው እሱ የሚያደርገው? እስቲ
ብዙ ጊዜ ስታርች በቆሎ ስታርች አለ፣ የስንዴም ስታርች አለ እና በዋናነት ካምፓኒያችን ወደዚህ የገባበት እንሰት ሀገራችን ላይ እየተሰራበት አይደለም። ከእንትን እንሰትን እየተጠቀመ ያለው ህዝቡ 20 ሚሊዮን ህዝብ ነው የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው። ግን የቢቢሲ የዘገበውን ዘገባ የትሽ ከሆነ እስከ 100 ሚሊዮን መመገብ ይችላል እና ከዛ በመነሳት እንሰት ለብዙ ፐርፐዝ እንደሚውል ስታርችን መገኘት እንደሚችል እሱን ጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኘ ነው እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል በሚል እሳቤ ካምፓኒያችንን በዛ ኢኒሽቲቭ ቢልድ ማድረግ የጀመርነው ማለት ነው።
የእንሰት ዱቄት ነው የምትሸጡት እናንተ ተቋማችሁ? የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰትና፣ እሱን በተመለከተ እናንተ የጨመራችሁበት ነገር ሊስት ነገር ነው።
ኢኒሽያሊ ቡላ 90% እንዳልኩሽ ስታርች ነው። ስለዚህ ኢንፒሪቲዎች አሉ። ስለዚህ ያን 10% ሪሙቭ አድርገን ፉሊ 100% ስታርች ወደ ስታርች መስራት የሚገባውን ሙሉ ፊት እንዲያደርግ አድርገን ነው ፕሮዳክቱን ያመረት ነው። ግሉተን ፍሪ ነው። በጣም ሄልዝ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሽ ማርኬቱ በደንብ እንትን አይደለም። ጀርመን ነው ናቸው የሚጠቀሙት ፕሮዳክታችንን። እዛም ኢኮፒያ የምትባል ፌልድ ሰርቪስ አላለችን እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ያገኘናት እንኳን በዩኒቨርሲቲ ያገኘ ነው እና ያ ነው በዋናነት።
ወደ ቀጣዩ ጥያቄ ነው የመጣኸው። እንግዲህ ምርቶቻችሁ በሰው ዘንድ ያላቸው አቀባበል እንዴት ነው? የት የት ላይ ይገኛሉ
ምርቶቻችን? በዋናነት አሁን ላይ በማሳ አድርገን ለማምረት እንትኖችን በስሞል ስኬል ነበር እያመረትን የነበረው። አሁን ላይ እሱን ሆልድ አድርገን በላርጅ ስኬል ለማምረት ከሀዋሳ ዩኒቨርሲቲ ጋር በመተባበር በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሀዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሀዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረክባቸው። ኦልሬዲ አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ኦልሬዲ ማርኬቱ አለ፣ ፉድ አይፈልግ የለም እና የኛ ፕሮዳክትም በምግብና ጥራት የተረጋገጠ በመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። ስፔሻሊ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ የምግብ ኢንዱስትሪ እንትኖች ላይ ግሉተን ፍሪ ትልልቅ ሆቴሎች ላይም እንደዚህ ግሉተን ፍሪ ፕሮዳክቶች ይፈለጋሉ እና ማንኛውም የፍርኖ ዱቄት መሆን በሚችለው መልኩ ለሁሉም ፍርኖ ዱቄት እንደሚሆነው ነው የሚሆን። የኛ ፕሮዳክት ግን ስ ግሉተን ፍሪ
በጣም ግሉተን ፍሪ ወይም ደግሞ ከግሉተን ነጻ የሆነ ምግብ ማለት ምን ማለት ነው? እስቲ ትንሽ አንድ ባለሙያ አንተ አስረዳ።
ግሉተን ፍሪ ማለት ላይክ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ አይተሻቸው ከሆነ የሚበቅሉት እንቡቶቹ አሉ አደለ? እቺ ፕሮቲን ፓርቷ ስኳር የሚለው ፓርት እሱ ግሉተን ነው። አሁን ለምሳሌ ጤፍ የለውም፣ ግሉተን ፍሪ ነው ጤፍ። ያቺ ፓርት የለችም። እቺ ሄልዝ አይመከርም፣ ግፊት ላለባቸው ሰዎች፣ ስኳር ላለባቸው ሰዎች። አሁን ስኳር ያለበት ሰው እንዲህ ዳቦ አይበላም አይተሽ ከሆነ እና የእኛ ፕሮዳክት ላይክ ድንችን ብታይ ግሉተን ፍሪ ነው። እንሰትም እንደዛው ግሉተን ፍሪ ነው። ካዛባ ግሉተን ፍሪ ናቸው። ለዛ ነው ሞሮፍ ደግሞ ይህን ኒውትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታል ማለት ነው።
እስቲ ስለ ጥሬ ዕቃ እናንሳ። ብዙ ጊዜ እንሰት ስርዓት የሚተከለው በሰዎቹ ጓሮ ነው። በደቡብ በርግጥ በጣም በሰፊው ሊተከል ይችላል። ግን እንደናንተ ድርጅት የሚከፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ?
በዋናነት አሁን ላይ ከረንትሊ ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው ገበሬው እንሰትን እየነቀለ ቡናና ባህር ዛፍ እየተከለን ያለው ከረንትሊ ደቡብ ውስጥ ቢሆን ማለት ነው። አላወቀውም። ምክንያቱም ኢንካም ጀነሬት እያደረገለት አይደለም ገበሬው። አሁን የኛ ካምፓኒ መቆሙ በመንግስትም ከተደገፈ ድራውት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው፣ ያምራል። በጣም በየአካባቢው ቢተከል ሞ በጣም አሪፍ ነው። ምክንያቱም እኛ ካምፓኒ ወረድ አንድ ይቆማል፣ ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርታፕ ለእኛ ካምፓኒ አሁን ላይ ከረንት ላይ ያለው እንሰት በቂ ነው። ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት። ግን ናይጄሪያም ሳውት አፍሪካም ብትሄጂ ላይክ በጫካ ነው፣ ፎረስት ነው። ፉልስ ባናና ብለው ፎረስት ነው፣ ዝም ብሎ ጫካ ነው አይመገቡት። ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም። የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው ከዛ ፈርመንት አድርገው ምናምን የተለያዩ ነገሮችን ስቴፕ አድርገው ነው የሚበሉት እና በጣም ፉል ኦፍ ካርቦሃይድሬት ነው። በጣም ዲሊሽስ ነው እንደምታውቀው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም። አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለዓለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትን በዚህ ሳፖርት ሊያደርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራትም እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ጆይን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው ወደፊት።
ከዩኒቨርሲቲ እንደወጣችሁም ነው ወደ ስራ የገባችሁት እና እስቲ ያጋጠሟችሁ ተግዳሮቶች ምንድን ናቸው?
ብዙ ተግዳሮቶች ገጥመውናል በእውነቱ። እንደ ስታርታፕ ሆነሽ ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ ማውጣት፣ ስራውን መስራት ሆና በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው እወዳለሁ። በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ታፈሰ እነ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበረ። ከእነሱ ሌተር በማጣፍ ሲስተሙን ቀለል ለማድረግ ሞክረናል። ግን ኦልሬዲ ያለፈ እንትን ስለሆነ አላነሰውም። ብዙ እንትኖች አሉ። አሁን ላይ ግን ሲስተሙም እየቀለለ ነው፣ መንግስትም ትኩረት እየሰጠው ነው።
የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለሁ እና እስቲ ስለሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ እየጠየቃችሁ ነው?
ኮሎጅ ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው እንጂ ሌላ እንትን በፈንድ ያደረገን ድርጅት የለም። ኖርማል ያለ ፒች ኦር ጃይዚት የሚባል ድርጅት ነበረ። እሱም ከዩኒቨርሲቲ ጋር ኦርጋናይዝድ በመሆን ኮሎችን አውጥቶ በዛ ቢዝነሳችንን ፒች አድርገን ሳፖርት አድርጎን ፕሮጀክት ዲቨሎፕ እስክናደርግ ድረስም ረድቶን የአየሹን ግራንት ሳፖርት ሊያደርገን ችሏል ማለት ነው።
ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ስልማችሁ ምንድን ነው? አንድ ላይ አድርገህ ንገረኝ።
እስካሁን ላይክ ውስጣችንን ቋሚ ሰራተኞች ብለን የተመዘገብ ነው እና ከኛ ነገሮችንም ሳፖርት የሚያደርጉን አራት ሰራተኞች አሉን። ወደፊት ግን ዳይሬክትሪም እንዳይሬክትሪም ላይክ የኛ ካምፓኒ እስከ 25 ሰው መያዝ ይችላል። ህልማችን እንሰትን ረው ማቴሪያላችን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲተከል ማድረግ እና ኢትዮጵያ ስታርች 20,000 ቶን ኦፍ ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ 20% እኛ ሀገራችን ላይ ማምረት እኛ ሀገር ተኝተንበት ነው የምናደርገው። ብዙ ነገሮች አሉ እና ከዛ በኋላ ካምፓኒያችንን ላውንች ማድረግ አሁን ናይጄሪያ እንደነገርኩሽ ሳውዝ አፍሪካ አይበላም ፎረስት ነው። እዛ ሄደን ካምፓኒያችንን ላውንች ማድረግ
እንግዲህ በጣም ነው የማመሰግነው። እሱ ባለው መልካም የስራ ዘመን እንዲሆንላችሁ ነው የምመኘው።
እኔ አመሰግናለሁ።
ኤደንን ለዝግጅቱ አመሰግናለሁ። ኤደንንና እንግዳዋን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በእንግድ ወልዴ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው፣ የሙዚቃ ቃና።
ጤና ስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዲህ ወልዴ ነኝ። እስከ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው Red Hot Chili Peppers በተሰኘው የሮክ ባንድ በተቀነቀነውና ኢትዮጵያ ብለው በሰየሙት ዜማ ነው። በአደንዛዥ እጽና በሌላም ሱስ ከመሰቃየት በአፍሪካ ሀገር ጉዞ ማድረግና ከሀገሬው ጋር ሙዚቃ መስራት ይሻለናል ብለው የተነሱት የባንዱ አባላት በአንድ ወቅት ወደ ኢትዮጵያ አመሩ። ቤዝ ተጫዋቹ ፍሊ እና ሌላው ጊታር ተጫዋች ጃሽ ክሊንጎፈር ወደ ሐረር ከተማ ጎራ አሉ። አውቶቡሱ ለእረፍት ሲቆም አካባቢውን ለመቃኘት አጠር ያለ የእግር ጉዞ ያደረገው ፍሊ ሲመለስ አውቶቡሱ አምልጦት ያገኛል። በርካታ ሰዎችን ቢጠይቅም በቋንቋ መግባባት ባለመቻላቸው ሊረዱት አልቻሉም ነበር። በኋላ አንድ በመጠኑ የሚናገር ሰው ተገኝቶ ካመለጡት ጓደኞቹ ጋር ያገናኘዋል። ፍሊ ሁኔታውን አንቶኒ ኬዲስ ስለተባለው የባንድ አባል አጫወተው። አንቶኒ ግጥሙን ጻፈ። ልጄን እንደምወደው ንገሩት፣ ኢትዮጵያ ውስጥ እንደጠፋሁ ይወቅ ሲል Red Hot Chili Peppers ኢትዮጵያ ብለው ከ12 ዓመታት በፊት የለቀቁት ዜማ ነበር። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁ የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። ጨዋታ በሰለሞን ጥጋቤ፣ ግጥም ተስፋ ብርሃን፣ ዜማ ሰለሞን ጥጋቤ።
Majel majel haramol majel, ane lafson bukra majel. Sun Maria, Jona Kopie, Stover Satama, Adai Nabi, Mine at Pomada, Jona Wakara, Wayne Sadda, Viva San Kamara, Dara Kodaka, Tazza Warwara, Rekum Chawata, Swaga Nabla.
ጨዋታ በሰለሞን ጥጋቤ ነበር ያደመጣችሁት። የሙዚቃ ቃና በመቀጠል ምን ሆነሃል ነፃነት መለሰ
I'm a
ነጻነት መለሰ ወደ ወንዲማክ እናምራለን። ጣና ዳር ነው ቤቷ። ቀደም ሲል በጋሻው አዳልና አክሊሉ ሲዩም የተቀነቀነ ነው። ወንዲማክ ከወራት በፊት ከ1080 ባንድ ጋር እንደገና ሰርቶ ማስታወሻነቱንም ለሁለቱ አቀንቃኞች አድርጓል። በወንዲማክ ቻናል ላይ ብቻ ከ1.5 ሚሊዮን ጊዜ በላይ ተደምጧል።
I'm on the edge of the world.
ዳር ነው ቤቷ በወንዲማክ ቀደም ብዬ እንዳልኩት መጀመሪያ ያዘሙት ጋሻው አዳልና አክሊሉ ስዩም ናቸው። ሃሎዊን ባለፈው ማክሰኞ በአሜሪካና በሌሎች በርካታ ሀገራት ተከብሯል። ሙታን የሚዘከሩበት ሲሆን መጥፎ መንፈስም የሚጠፋበት እንደሆነ ይታመናል። በእለቱ የሚደመጡ በርካታ ሙዚቃዎች አሉ፣ አስፈሪ ናቸው። የምጋብዛችሁ የኔ ምርጫ የሆነውና በኪንግ ኦፍ ፖፕ የፖፕ ስልት ንጉሥ በሆነው ማይክል ጃክሰን የተቀነቀነውን ትሪለር ነው። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። እንግዲህ ወልዴ ነኝ። ሰላም።
Feel alive.
በሙዚቃ ቃና ዘና እንዳላችሁ ተስፋ አድርጋለሁ። እንግዲህ ወልዴ ለዝግጅቱ አመስግኜ በዚሁ እንሰናበት። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚህ ተሰናበት። ነገ እሁድ ከምሽቱ 3 ሰዓት ላይ ስመኝሽ የቆየና ደረጀ ደስታ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በእኔ በኩል ሰላም፣ ደህና ደሩ።